ለቲኬ ሾው ጤና ይስጥልኝ እንደምን ዋላችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ በ1100 AM ሞገድ የአየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን፣ በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካከለለ ሳሉ ነኝ። በመጀመሪያ እንኳን ለበዓለ ጥምቀቱ በሰላም አደረሰን። በዛሬ ፕሮግራማችን ባለፈው ሳምንት ከአንድ አድማጭ እንደቀረበው እንዲሁም ደግሞ የአይአርኤስ በኖቬምበር ባሳለፈው አንዳንድ ውሳኔዎች እንድንፈጽማቸው የሚገቡ ነገሮች ተነጋግረን ነበር። እሱም መሰረት በማድረግ ስኬጁል ኤ፣ ስኬጁል ሲ፣ ስኬጁል ኢ ለውይይት እናቀርበዋለን ብለን ነበር። ስኬጁል ኤ መወያየቱ አሁን አስቀረውና መጀመሪያ ስኬጁል ሲ እና ስኬጁል ኢ እነጋገራለሁ። ምክንያቱም በስኬጁል ሲ እና በስኬጁል ኢ ያልገቡት ወደ ስኬጁል ኤ ስለሚገቡ በመጀመሪያ ሁለቱን እንወያያለን። ከዚያ በኋላ ዛሬ ወይም ደግሞ በመጣው ሳምንት ጊዜ ካጠራል ማለት ነው የስኬጁል ኤ ጉዳይ እንነጋገራለን ማለት ነው። እንዲህም ደግሞ ብዙ ኢትዮጵያውያን የታክሱ ጉዳይ ስለማይገባቸው አንዳንዴ በታክስ ሲያማሩ ሁልጊዜ እሰማለሁ። ቀና ማማረር ነው ወይስ አይደለም? ሁለት ምሳሌዎች ሰጥቼ ምን ያህል ታክስ እንደምንከፍል ወይም ደግሞ እንደማንከፍል የሁለት ቤተሰብ በኤግዛምፕል አድርጌ እገልጽላችኋለሁ። በፕሮግራማችን መሀል ደግሞ የተለያዩ ሙዚቃዎች እናቀርባለን። በመጀመሪያ ጊዜው ፕሮግራም ከመጀመሪያ በፊት እስቲ እችን ሙዚቃ እንስማ። ያቄና አስተያየት ቢኖራችሁ በ404-603-8770 እንደገና ደግመዋለሁ። ጥያቄና አስተያየት ቢኖራችሁ 404-603-8770 ልደውል እንችላላችሁ። ቴክኒሽያኑ ዝግጅ ነው። ንግግርም ልናቋርጥ እንችላለን። እሺ ባለፈው አመት በዚህ ወር ሳይሆን በፌብሩዋሪ የሁለት ቤተሰብ ይሄን ያህል ኢንካም ቢያገኙ ምን ይከፍላሉ የሚል በቲኬሽው አቅርቤ ነበር። አሁን ደግሞ የ2011 የ2011 ታክስ ሎስ በመጠቀም ሁለት ቤተሰብ በተለያየ ኢንካም በአመቱ መጨረሻ ማለት ዘንድሮ ምን ያህል ታክስ ይከፍላሉ የሚል አቀርባለሁ። እነዚህ ቤተሰቦች ብዙ ነገር የላቸውም፣ ቤትም የላቸውም፣ ሞርጌጅ የላቸውም፣ የሚቀነስ ብዙ ነገርም የላቸውም። ሁለቱ የተለያየ ገቢ አላቸው። የመጀመሪያው ቤተሰብ ባልየው ወይም ሚስቱ ተቀጥራ የምትሰራ ናት። እንግዲህ ለትኑ ሚስቷ ተቀጥራ ሴት ዋይፍ ተቀጥራ ትሰራለች። ወደ 28,000 ብር ታገኛለች። ባሏ ደግሞ የራሱ የግል ስራ ነው ያለው። ከወጪ ቀሪ ወደ 13,000 ብር ያረጋል። የሁለቱም ኮምባይንድ ኢንካም 40,000 ይሆናል እንበል። 40,000 ወደ ቤት የሚገባው ገንዘብ ነው ማለት ነው። ሁለት ልጆች ከ18 በታች አሏቸው። እነዚህ ሁለት ባልና ሚስት ከሁለት ልጆቻቸው ጋራ ታክስ ይከፍላሉ? ዜሮ። እንዲያውም መንግስት በሪፋንድ አርጎ 1200 ገደማ ይመልስላቸዋል። ማወቅ ያለባችሁ እንግዲህ ግለሰቡ ማለት የራሱ ኢንካም ስላለው ራሱ ተቀጥሮ ሳይሆን የሚሰራው የራሱ ቢዝነስ ለሚሰራ 1200 ብር ሰጥቶ እንደገና ደግሞ 1600 በስሙ ታክስ ሶሻል ሴኩሪቲ እና ሜዲኬር አስቀምጧል። ይህ ቤተሰብ በቁጥር አይን ብናየው በአመት 40,000 አርጓል። መንግስት የሰጠው ገንዘብ ግን ወደ ከ3 እስከ 4,000 ነው። እነዚህ ቤተሰብ ታክስ ከፈልኩ ብለው ማማረር የለባቸውም። የከፈሉት ታክስ ዜሮ ስለሆነ ነው። 4,000 ያላገኙት ግለሰቡ ማለት ባልየው የራሱ ስራ ስላለው የራሱ ስራ ምንለው ታክሲ ነጂ ሊሆን ይችላል፣ አካውንታንት ሊሆን ይችላል፣ አናጢ ሊሆን ይችላል፣ ፕላምበር ሊሆን ይችላል፣ የሆነው ስራ ሊሰራ ይችላል። ይህን ያህል ገንዘብ በተመላሽነት አግኝቷል። ይህ እነዚህ ቤተሰብ ሞርጌጅም ቢኖራቸው ሌላ የሚቀነስ ቢኖራቸው የሚከፍሉት ነገር ወይም የሚመለሰው ይበዛል ነው። ምንም አይጨምሩ። ታክሱ ዜሮ። ምክንያቱም ተቀናሽ ነገርም የሚያስፈልጋቸው ነገር የለም አለ። ይሄ አንዱ ቤተሰብ ነው። እንደገና ደግሞ ትንሽ ለየት ያለ ላምጣና እኚህ ደግሞ ሁለቱ ባልና ሚስት አንደኛው ተቀጥሮ አንደኛው በደሞዝ ይሰራሉ እንበል። የሁለቱም ኮምባይንድ ኢንካም የባልና ሚስት በአመት የሚያገኙት 50,000 ብር ቢሆን 50,000 ብር በአመት ማለት ነው ቢሆን የሚከፍሉት ታክስ አለ ዜሮ። አይከፍሉም። እነዚህ ሁለት ቤተሰቦች ሁለት ባልና ሚስት ከሶስት ልጆቻቸው ጋር 50,000 ቢያገኙ 5 ሳንቲም ለሶሻል ሴኩሪቲ አይከፍሉም፣ ለምን ኢንካም ታክስ አይከፍሉም። ስለዚህ ብዙዎቻችን ኢንካም ከፍለናል እያልነው የምናማርረው ስህተት ነው። እንግዲህ 70,000 ቢሆን ለውጥ ያመጣል፣ 100,000 ቢሆን ለውጥ ያመጣል። ስንቶቻችንን ግን 70,000 በአመት የምናረገው ስንቶቻችንን 100,000 የምናረገው እሱ እንደ ግላችን ይሆናል ማለት ነው። እነዚህ 50,000 ብር ያገኙ ቤተሰብ ሰውየው ማለት ሰልፍ ኢምፕሎይድ የሆነው ግለሰብ እንደ አካውንታንትም ሆነ ይስራ፣ እንደ ፕላምበርም ሆነ ይስራ፣ እንደ ሌላም ሆነ ይስራ የራሱ ስራ ነው ያለው። 23,000 ቢያገኝ ወደ ሶሻል ሴኩሪቲው 2,800 ገደማ አግብቶ ነው 900 ብር የሚከፍለው ያለ። ይሄ 900 ብር ግን ኢንካም ታክስ እንዳልሆነ ነው። ይሄ የሶሻል ሴኩሪቲ ክፍያ ስላለው ከሚመለስለት ስለበዛ ነው 900 የሚከፍለው። እነዚህ ግለሰብ ደግሞ ሁለቱም ማለት ነው 50,000 አግኝተው ኢንካም ታክስ የከፈሉት ዜሮ። ስለዚህ ሁልጊዜ ማየት ያለብን ምንድን ነው? የምንናገረው ያለ እውነተኛ ነው ወይስ እውነተኛ አይደለም? የግድ ሁላችንም ማወቅ ያለብንም ግን ታክስ ሪተርናችሁ ሲያዘጋጁላችሁ እነዚህን ጥያቄዎች መጠየቅ ይኖርባችኋል። ሁልጊዜ የሚሰራላችሁ ሰው ፕሮፌሽናል ከሆነ እነዚህን ነገሮች አይደንቲፋይ አድርጎ ለይቶ ይሄን ያህል ኢንካም ታክስ እየከፈልክ ነህ፣ ይሄን ያህል ሶሻል ሴኩሪቲ እየከፈልክ ነህ ብሎ ማሳወቅ ይኖርበታል። ስለዚህ ምን ለማለት ነው እንግዲህ አንዳንዴ ኢንካም ታክሱና ሶሻል ሴኩሪቲው አንለየውም። ዩዥዋሊ የሚበዛው ጊዜ 50 ወይም 50,000 በታች የሚያገኙ ሰዎች ከመንግስት እርዳታ የሚመጣ ያገኛሉ እንጂ ከኪሳቸው የሚወጣ ብዙ እንደሌለ ነው። እንግዲህ እነዚህ ሁለቱ ልጆች ሁለቱ ቤተሰቦች የመጀመሪያው ቤተሰብ ሁለት ልጆች አሏቸው። ሁለቱም ትምህርት ቤት ይሄዳሉ። በአመት እቺ እንዳትረሷት ለያንዳንዳቸው መንግስት ለትምርታቸው በፋይናንሻል ኤድም ሆነ በሌላ ለነፍስ ወከፍ ወደ 18000 እንደሚከፍልልን ነው። ስለዚህ 40000 አግኝተው ታክስ አልከፈሉም፣ ኢንካም ታክስ አልከፈሉም አትሊስት ስፔሲፊክሊ ላርጋት። ልጆቻቸው ግን 36000 በአመት እየተጠቀሙ ናቸው። ሌላው መልሼ ልንገራችሁ፣ ሁለተኛው ፋሚሊ 3 ልጆች አሏቸው። 50000 ብር ኢንካም ከምባይን ዳርጓል። 3 ተማሪዎቻቸው ከዩኒቨርሲቲ በታች ቢሆኑ ከአንደኛ እስከ 12ኛ ማለት ነው፣ ለእያንዳንዳቸው 18000 ሲመጣ ወደ 54000 ገደማ ይመስለኛል ገደማ መንግስት እየከፈለ ነው። ይሄ ነው ማድነቅ ያለብን፣ ይሄ ነው ማየት ያለብን። እርግጥ ብዙ ገንዘብ አላረግንም ብለን ማሰብ ሙከ የለብንም። ብዙ ገንዘብ አርገናል። ያረግነው ምንድነው? እነዚህ ልጆቻችን ሁለቱ ወይም ሶስቱ ወይም አንዱ መንግስት በነጻ እያስተማረ ነው። ይሄ በነጻ ግን somebody እንደከፈለበት ማወቅ ይገባናል። አንድ ምሳሌ ልሰጣችሁ ነው። ይሄ በህይወት ውስጥ አፒር ያረገ ነው ማለት last 30 years አስራ አምስት ዓመት ይህን አይደለም፣ የሌላ ግለሰብ ነው። አንድ ግለሰብ ምን ይለኛል? ሀብታሞች ታክስ አይከፍሉም። ብዙ የሚሸሽጉበት መንገድ አላቸው። ብዙ ነገሮች ስላሉ እኛ ማናውቀው እኛ ሰርተን ነው የምንከፍለው ይለኛል። ይህ ግለሰብ ደሞዙ በዛን ጊዜ ወደ 22000 ገደማ ነበር። የኔ አባባሌ ግን ከፍለህ እኮ አታውቅም፣ ለምንድን ነው እኛን የምንከፍለው የምትለው የሚል አስተያየት ሰጠዋለሁ። ና ብዙዎቹ ይነግሩኛል ሀብታሞች የራሳቸው መንገድ ላይ አዎ፣ ሀብታሞች ሊጋል በሆነ መንገድ አቮይድ የሚያደርጉበት መንገድ አለ። ለምሳሌ ሮምኒ አሁን ያለው ለፕሬዚደንት ራን የሚያደርገው የታክስ ብራኬቱ 15 የሆነበት ትሪኩም ነግሯቸዋለሁ፣ አውቀዋለሁ። በካፒታል ጌን እና በሌላ ምክንያት እያደረገ ነው። ሊጋሊ የሚቀንስበት መንገድ አለ። ግን ከመክፈል ግን ወደ ኋላ አይሉም። እንዲህ እንዳለኝ ይሄ ግለሰብ ፍሎሪዳ ሎተሪ 160000 ፋንታሲ ፋይፍ ይደርሷል። የሎተሪ ህግ ምንድን ነው የሚለው? በፌዴራል ታክሱ ኢሚዲየትሊ ነው የሚቀንሱት። የስቴቱ ግን የት እንዳለ የት ፋይል እንደምታደርግ ስለማይታወቅ ስቴት ታክስ አይቀንሱም በሎተሪ፣ ምክንያቱም ቤታችን የት እንደሆነ ስለማያውቁት ነው። ለነገሩ ፍሎሪዳ ኢንካም ታክስ የላትም። ይህ ሰውዬ ገንዘቡ ክሌም ሊያደርግ በሚሄድበት ጊዜ ከአምሳ ሺህ በላይ እንደከፈለ ነው የነገረኝ። በጣም ኢንትረስቲንግ ጥያቄ ነውና ምን ይመስላል ስለው ወሰዱት በሙሉ ነው ያለኝ። ናው እንዲያውም አንተ ሀብታም እኮ አይደለ፣ 160000 ብቻ እኮ ነው ያለ። 10 ሚሊዮን የሚያገኙ አሉን፣ 8 ሚሊዮን የሚያገኙ አሉን። ሚሊዮን ብታገኝ ኖሮስ ምን ትል ነበር ነው። ስለዚህ ኢንከም ታክስ የሚበዛው ጊዜ የሚከፍለው ከፍተኛ ደሞዝ ያለው ነው እንጂ ዝቅተኛ ያለው እንዳልሆነ ልነግራችሁ ነው። በዚሁ ጥያቄ ካላችሁ ልጠይቁ እንችላላችሁ። 404-603-8770 ነው። እንግዲህ ከነዚህ ኢንካሞች ጋር ከነገርኳችሁ ኢንካሞች ጋር የሚያያዙ ሁለቱን ስኬጁል ሲና ስኬጁል ኢ ልገልጽላችሁ ነው። ስለዚህ ዛሬ የምነገራችሁ ያለ የተያያዘ ነጥብ ነው። እስቲ ሙዚቃ ትንሽ ላጫውትና ተመልሼ እመጣለሁ።
La me boran, Babe, lame poram babe, lame poram babe, 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 lame poram babe. Maleda tawat nesche. ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም ማለዳ ጠዋት ነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም ታምም የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገር ባደላት ውበት ተማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገር ባደላት ውበት ተማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች Soma sa gapo onjo lai do ye renya ola po renya ola po ti chore ni na ten swan swan sae ti chore ni na ten ti chore ni na ten swan swan sae ti chore ni na ten Che soma sa dopo quando lei no e ogni aula po e ogni aula po babe la mia ora babe la mia ora babe 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 la mia ora ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዙ ዳቆሜ በፍቅሯ አልችልም ታምም የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገር ባደላት ውበት ተማርካለች ገዝታኝ እኔን ከልቤ ከልቤ ተቀምጣለች የሷ ሲገርማል አፈጣጠሯ የተሳካላት ከሁሉም ነገር ባደላት ውበት ተማርካለች እኔ ተቀምጣለች Soma sa dopo quando lei no e ogni aula po e ogni aula po Yeso si germal affatatra e te sacalat ca hollum negava battela tu bet tamare calach
ገስተኔ ለከለቤ ከለቤ ተቀምጣለች
አድማጭ ይቀጥሉ ጥያቄ ያለ ይመስለኛል ይቀጥሉ አድማጭ ይቀጥሉ አድማጭ ይቀጥሉ ሻኔ እሺ የመጣን መሰለኝ አድማጭ ይቀጥሉ እሺ ወደ ሙዚቃው እንሄዳለን መልሰው ይደውሉ መልሰው ለመደወል ይችላሉ ስልክ የተቋረጠ ይመስለኛል እሺ አድማጭ ከተሉ ጥያቄ ያለ ይመስለኛል ወይ ማስተያየት
አይ ፐርሰናል ኳስቸን ፐርሰናል ጥያቄ ነው የሬዲዮ እንትን አይነት አይደለም ፐርሰናል ጥያቄ ነበር
እሺ ይጠይቁ
አቤት
ይቀጥሉ ቀጥል ፐርሰናል ጥያቄ ነው የምትለው በሬዲዮ ለመናገር ነው ወይስ ሌላ ጊዜ ለመጠየቅ ነው የፈለከው
ደህና ዋልኩ ከአንተ ጋር መነጋገር ነው የፈለኩት
እሺ እንግዲያውስ ቁጥሬ ልስጥህ አራት
ያለው ፐርሰናል ጥያቄ
እሺ ጥሩ 404 315 110 ኋላ ከስቴሽን ከወጣን በኋላ ደውልኝና እንነጋገራለን
ስንት አልከኝ እቲ
404 315 10
10
ከወጣሁ በኋላ ከሁለት ሰዓት በኋላ ብደውልኝ በቀጥታ ታገኘኛለህ ኦኬ እሺ አመሰግናለሁ እሺ እንግዲህ ሙዚቃውን ትንሽ ጋብ ላድርገውና የሚቀጥለው አርስት ብዙዎቻችንን የሚጠቅሰን ነው ብዙዎቻችንን ምለው ምንድን ነው የምንበዛው ሰዎች እንግዲህ proper statistics እንኳን የለኝም እዚህ አትላንታ ከተቀመጥ ወደ 30 አመት የሆነኝ ነው ምን ያህል self employed እንደሆነና ምን ያህል ተቀጥሮ እንደሚሰራ ግምታው እንጂ ብዙ ማቆ ነገርም የለም ግን corporation እና ካልሆኑ partnershipም ካልሆኑ ተመሳሳይነት እንኳን አላቸው በግላቸው የሚሰሩ አናጢዎች ግንበኞች ሜጠራጊዎች ታክሲ ነጂዎች አካውንታንቶች እንዲሁም ጠበቃዎችም ቢሆኑ ሬስቶራንት ኦን የሚያደርጉ እንዲሁም ኮንቪኒንስ ስቶር ኦን የሚያደርጉ ብዙዎቹ እንደ ሰልፍ ኢምፕሎይድ ነው የምንቆጥራቸው ሰልፍ ኢምፕሎይድ ማለት ምን ማለት ነው ቀጣሪ አካል የሌላቸው ማለት ነው ከኩባንያ ጋር ስምምነት ለማድረግ ይችላሉ ኮንትራክት ለማድረግ ይችላሉ በኮንትራክት መሰረት በዚህ ጊዜ በዚህ ሰዓት እንድትሰራለህ የሚል ሊሆን ይችላል እሱ ግን እንደ ኢምፕሎይመንት አይታሰብም ኮንትራክት ስለዚህ የምንበዛው ሰዎች ከደሞዛችን ታክስ እየተቀነሰ ካልተሰጠን በዚህም በዚያም ብናየው self-employment ይባላል self-employment ልዩነቱ ምንድን ነው ኩባንያ የቀጠረን እንደሆነ ታክሱ እና social security and medicare ራሱ ነው የሚቆርጠው በግላችን የምንሰራ ከሆነ ግን income ታክሱ እና social security and medicare ራሳችን ታክስ በምናዘጋጅበት ጊዜ በአመት መጨረሻ ወይም ደግሞ በየኮርተሩ እንከፍላለን የሚበዛው ሰው በየኮርተሩ መክፈልም እንደሌለበት ነው ቅድም የነገርኳችሁ ለምሳሌ እነዚያ ሁለት ቤተሰቦች 50 ሺህ የሚያገኙ ያልኳችሁ አስቀድመው መክፈል የለባቸውም because የሚከፍሉ ስለሌላቸው ነው የሚመለስ ነበራቸው ሁልጊዜ estimated payment በየኳርተሩ ምናረጋው ብዙ የምንከፍል ከሆነ 2000 3000 4000 5000 ባመት ምንከፍል ከሆነ ባንዴ ተጓልጉሎ እዳው በጣም ለማስተማያስቸግረን ነው የኳርተርሊ ክፍያ የተደረገው። ትንሽ አመቱ ሲያልቅ ደግሞ ፕሬሸር ስላለ ልጆችም ትምህርት ቤት የሚሄድበት ነው የባሉም ሁኔታ ስላለ እየከበደ ስለሚሄድ ነው። ከልብለዚያ ግን የምንከፍለው ከሆነ የግድ በየኳርተሩ መክፈል የለብንም። ቀድም እንዳልኳችሁ ደግሞ ኢንካማችን ይወስነዋል ብያችኋለሁ። የሚከፈል ነገር ከሌለ ለምሳ አስቀድመን እንከፍላለን ነው። የብዙ ሰው ችግር ያለው ግን ኢንዱስትሪውን ሳያውቅ ነው የሚገባው። ሁልጊዜ ገንዘብ አለው ተብሎ ስራ አይጀምር። ለስራው ፍቅር አለኝ ወይ ፓሽን ለዋለት መንገድኛ ለስራው ፍቅር አለኝ ዝግጁ ነው ወይ እንደ ስራ ቆጥሯለሁ ወይ እንቀዋለሁ ወይ ሳልንቅ። አንዳንድ ሰዎች የሚሰሩትን ስራ ይንቃሉ። ናው ስራችን ከናቅ ነው አያገለግልን። እንደ ስራ ተቆጥሮ እስክንተው ድረስ የሚገባንን ነገር ማነቅ ይኖርብናል። ለምሳሌ አንድ ሰው ሬስቶራንት ቢከፍት ምግብ ብቻ ማቅረብ እንደሌለበት ኮ ነው ጽሑፍ ማቅረብ ይኖርበታል። ወጪው እንዴት እንደሚይዘው ትንሽ ትሬኒንግ ያስፈልገዋል። ምን ምን እንደሚያስፈልገው ምን አይነት ታክሶች እንዳሉ ቢዝነስ ኦኪፔሽናል ታክስ ምን እንደሆነ ኢንካም ታክስ ምን እንደሆነ ፔሮል ታክስ ምን እንደሆነ ፕሮፐርቲ ታክስ ምን እንደሆነ ኤክሳይዝ ታክስ ምን እንደሆነ ሴልስ ታክስ ምን እንደሆነ ሳያውቅ እንዴት ይጀምራል? ሁልጊዜ የምንጀምረው ስራ ቅድመ ሁኔታዎችን አሟልተን ብቻ ነው የምንጀምረው። ቅድመ ሁኔታዎች ካላሟላን ለስራው ዝግጁ አይደለን። አንዳንድ ሰዎች ሱቅ ሲከፍቱ የካውንቲው ሴልስ ታክስ እንኳን ምን ያህል እንደሆነ ማያውቁ። እዚህ ጆርጂያ ለምሳሌ ወደ 159 ካውንቲዎች አሉን። አንዳንዱ 8% ነው ሴልስ ታክሱ፣ አንዳንዱ 7% ነው፣ አንዳንዱ 5% ነው፣ አንዳንዱ ልዩ ታክስም አላቸው። እነዚህን ነገሮች ስራው ከመጀመራችን በፊት ማወቅ ያለብን ነገሮች ናቸው። ሁልጊዜ ማማረር ጥሩ አይደለም። አውቀን ብንገባ ግን ግዳጃችን እንኳን የምፈጽመው። ለምሳሌ አንዳንዱ ሰዎች ሴልስ ታክስ በዛ የሚለዋሉ። እንዴ ለምንድን ነው የሚበዛው? የሚከፍለው እኮ ገዢው ነው፣ ተጠቃሚ እኮ ነው የሚገዛው። ለእኛ ምን ይከብደናል? አይከብደንም እኮ። አንድ ብር ብንሸጥ 8% ታክስ ቢኖረው 8 ሳንቲም አንድ ብር ከ8 ሳንቲም እኮ ኮሌክት የምናደርገው እኛ ራሳችን። ስለዚህ ሴልስ ታክሱ እንዴት ይከብዳል ለቢዝነሱ? አይከብድም። ብዙውን ጊዜ እንግዲህ አንደኛ ኢንዱስትሪውን ሳናውቀው ነው የምንገባው። ለምሳሌ ይሰጣችሁ ነው አንዱ ግለሰብ ለምሳሌ ታክሲ ነጂ ይሁን ወይም ደግሞ ፕላምበር ይሁን ወይም ደግሞ አናጢ ይሁን ይመጣና ምን ምንድናቸው የሚቀነሱ ይለኛል። እንዴ ካለፈ በኋላ እኮ አጠይቅም። የሚቀነሱ መጀመሪያ ስትጀምር ነው ማወቅ ያለብን። ለነገሩ አንድ አናጢ ምን ያስፈልገኛል ብሎ ይጠይቃል እንዴ? የኑሮው ላይ ያለው የሚያስፈልጉት ናቸው። አንድ አናጢ ለስራው ምን እንደሚያስፈልገው መጀመሪያ ማወቅ ይኖርበታል። በቢዝነስ አይን በምናይበት ጊዜ ይሄ ይገባል ይሄ አይገባም የሚል ወጪ የለም። ወጪው ለቢዝነሱ ያገለግላል ወይስ አይገለግልም ብቻ ነው ጥያቄው። ለምሳሌ አሁን አንድ አናጢ እንበል ካርፔንተር መኪና ያስፈልገዋል። መኪና በሚያስፈልግበት ጊዜ ደግሞ ብዙ ነገሮች አሉ። ኢንሹራንስ ሁልጊዜ ማግኘት አለበት፣ ነዳጅ መሙላት አለበት፣ ሪፔርስ ኤን ሜንተናንስ ማግኘት ይኖርበታል። እነዚህን ነገሮች እንዴት ነው ለአካውንታንት የሚጠይቀው? ያለ የራሱ ስራ እኮ ነው፣ በየቀኑ የሚያደርገው ነው እኮ። ሌላው አንድ ቦታ ሊኖረው ይችላል ወይም ደግሞ መኪናው ላይ ሆኖ ሊሰራ ይችላል። እንዴ ሰዎች በምንድን ነው የሚገናኙት ቢል፣ በደብዳቤ ከሆነ ፖስቴጅ አለበት፣ በሴሉላር ከሆነ ደግሞ ሴሉላሩ ኮስ ተብሎ ወጪ ተብሎ ይታሰባል። ሌላስ ምን ያስፈልገዋል? ይሄ ሰውዬ መጻፍ እኮ አለበት። ካርፔንተርም ቢሆን መጻፍ ይኖርበታል። ለመጻፍ የሚያስፈልጉ ነገሮች አሉ። ለምሳሌ ስክሪፕቱ ያስፈልገዋል፣ ወረቀት ያስፈልገዋል፣ ሌሎችም የጽፈት መሳሪያዎች ያስፈልገዋል። እነዚህ ያስፈልጉታል። አካውንታንት እኮ ማወቅ ያለበት የሚያስፈልገው በየቀኑ ስራው እኮ ነው የሚወስነው ያለ። ሌላው ይሄ ግለሰብ አናጢ ከሆነ ድረስ
ያናጢነት ስራ ለመስራት ብዙ ነገር ያስፈልጉታል ቱልስ አሉት እንዴት አርጎ ነው አካውንታንቱ ቱልስ ያስፈልጋል የሚለው ኦሬዲ ኮ የሚያስፈልገው ነገር እኮ ነው ምስማር ያስፈልጋል ጣውላ ያስፈልጋል መዶሻ ያስፈልጋል መጋዝ ያስፈልጋል ሌዝ ማሽን ያስፈልጋል ሚተን የሚባል መቁረጫ አለ እሱም ያስፈልጋል የሚያስፈልጉት ነገሮች መጻፍ ከጀመረኮ በየቀኑ የሚያረጋው ነው ኮም እንጽፋው ያለ ስለዚህ አንድ ስራ ብለን የምናየው ከሆነ እንደዚህ የመሰሉ ጽሑፎች መኖር ይኖርብናል ያለበት ጽሑፉ በግምት ስራ ሊሆን አይችልም በግምት የሚሆን ከሆነ ዝርክርክ ነው የምንወጣው እንግዲህ ካለን የስራ ብዛት ካለን የጊዜ እጥረት ሁሉን ነገር ላናሟላን እንችላለን perfect la nahon ichilallen eni mirachi bihon perfect adallohom andani perfection sinorenyal gin mindinaw setetu differenceu liyunnet metayet yellebetim indet no liyunnetu safi mayhono inya iyetsafin bicha sinhed kon lemisale ahel andi taxi nejilu sed twat ba 5 sat yotal getim botay qomal nibal የመጀመሪያ ትሪፑ ሲያረግ ትሪፑ ሰዓቱ በቼ እንደሆነና ትሪፑ ምን ያህል እንደሆነ ገንዘብ ያገኘው ከሆነ መመዝገብ ይኖርበታል እኮ ስራው እኮ ነው ለምንድነው 25 ብር አርጎ ዝም ብሎ ኪሱ ውስጥ የሚከተው 25 ብር አግኝቻለሁ ብሎ እኮ መጻፍ ይኖርበታል ለነገሩ እንዲህ አይነት ጽሑፎች በሚታረጉበት ጊዜ ስራው ራሱ እየወደዳችሁ ትሄዳላችሁ የማያዋጣ ከሆነ ደግሞ ጽሑፉ ስላለ በጽሑፍ መሰረት ወደ ላልት ሄዱ ይችላልላችሁ አስቸጋሪ ሊሆን ይችላል ግን ስራ እኮ ነው ስራ ከሆነ ሪኳየርመንቱን ማሟላት ይኖርብናል እኔ ራሴ ታክሲ ነጂ ነበርኩ አንድ 6 7 አመት ነድቻለሁ በተጠናዎች ማለት ነው ትሪፕ ሹቶች እስካሁን ድረስ እንይጋሉ አይ ላይክ them እጽፍ ነበር ደግሞ ምጽፈው ደግሞ 2 ብር አግኝቻለሁ 5 ብር አግኝቻለሁ 15 ብር አግኝቻለሁ የሚል ነው ከዚህ እስከዚህ ነው እንዲያውም በምንጽፍበት ጊዜ እኮ አንዳንድ ነገርም ቢሆን የት እንደነበርንኮ ታሪካችን ያሳየናል ስለዚህ ምን ለማለት ነው ምንም እንኳን ፐርፌክት ባንሆንም በተቻለ መጠን ካለው አካውንታንታችን ጋር በመመካከር እነዚህ ጽሑፎች መጀመር ይኖርብናል ይሄ ህብረተሰብ እድሎች አሉ ሁልጊዜ ስራው ካሳነስ ነው አናድግም ምንም አይነት ቢሆን ምንም መጥፎ ስራ የሚባል የለም garbage collect የሚያደርጉ የነበሩ ናቸው እኮ የሪሳይክሊንግ ፕላንት ኦነር የሆኑት ከጋርቤጅ እኮ ገንዘብ እንዳለ ነው ምነግራችሁ ያለው ስለዚህ ስራው ከወደድ ነው ፓሽን ካለን ፍቅር ካለን ብዙ ነገሮች ለማድረግ እንደምንችል ነው እንግዲህ እዚህ ጋር ወደ ሪያል እንትኑ ልግባ እያንዳንዱ ግለሰብ የግል ስራ የሚሰራ ስኬጁል ሲ ያስፈልገዋል ስሙ ነው ስኬጁል ሲ ሰልፍ ኢምፕሎይድ ለሆኑ ሰዎች ናቸው እና እሱ ላይ ምን እንደምንሰራ ስማችን ሶሻል ሴኩሪቲያችን አለ ገቢያችን ከምንድን ነው ያገኘው የሚል እኮ አለ እንደ በካሽ እንዳገኘን ወይም ደግሞ 1099 እንዳገኘን ነው ስለዚህ ብዙውን ጊዜ እንግዲህ ሱቆም ያለው ሰው ወይም ሌሎች ያሏቸው ካሽ የምናገኘው ነገር ስላለ እንመዘግባለን ማለት ነው እና የተለያዩ ወጪዎች አሉ ትንሽ ሙዚቃ ላሰማና ተመርሽ እመጣለሁ አድማጭ ጥያቄ ያለ መሰለኝ ይቀጥሉ እሺ ሙዚቃ ይጫወታል ከዚህ በኋላ ተመልሽ እመጣለሁ አድማጭ ጥያቄ አለ መሰለኝ ይቀጥሉ።
ተናስተልኝ አቶ ተካ እንኳን ለጥምቀቱ በዓል አደረሰ።
እንኳን አብሮ አደረሰ። አመሰግናለሁ።
አንድ ጥያቄ ነበረኝ።
እኔ
ጥያቄ ምንድነው? አንድ ሰው ልጁን በየቀኑ ቤቢሲት ያስቀምጣል እና በሳምንት 100 ብር፣ በወር 400 ብር፣ በአመት 4800 ብር ይከፍላል። ይሄንን የከፈለውን ክፍያ ታክስ ሪተርን ማሰራት ይችላል ወይስ አይችልም? ነገር ግን ልጁን የሚያስቀምጥበት ቦታ ዴኬር ምናምን ሳይሆን አሁን እንዳሉት የኛ ሰዎች ከኢትዮጵያ መጥተው እዚህ ሀገር በቤቢ ሲት የሚሰሩ ሰዎች አሉ። እነሱ ጋር ነው የሚያስቀምጠው እና ያንን የከፈለውን ታክስ ሪተርን ማሰራት ይችላል አይችልም? ይሄ ነበር በጣም አመሰግናለሁ።
እሺ፣ ጥሩ ጥያቄ ነው። ባይ ዘ ወይ ይሄ በጣም አከራካሪ የሆነ ብዙ ጥያቄ ብዙ እንትን አለው። አንደኛ ይችላል አይችልም? ዴይ ኬር የሚይዘው ማለት እናታችን ብትሆን ወይም ደግሞ ዘመዳችን ቢሆኑ ወይም ደግሞ ጎረቤታችን ቢሆኑ እነዚህ ነገሮች ካሏቸው ታክስ ክሬዲት ቻይልድ ክሬዲት 2441 ይባላል ፎርሙ ራሱ ለማስገባት እንችላለን። አንደኛ ስም መኖር አለበት። ሁለተኛ የዴይኬር የምትይዘው ሴትዮ አድራሻ መኖር አለበት። ሶስተኛ ግለሰቧ ለመስራት የሚያስችል ሶሻል ሴኩሪቲ ሊኖር ይገባል። እነዚህ ካለ ኢንካም ታክሳችን ላይ እንደ ክሬዲት እናገኘዋለን። ትንሽ አከራካሪ የሆነች ናት 2441 ወይም ደግሞ ቻይልድ ኬር ኤክስፐንስስ። የሶስቱም ግለሰቦች ኢንካም ነው የምናየው። የባልየው ኢንካም፣ የሴትየዋ ኢንካም፣ ለዴይ ኬር የወጣው አማውንት እናያለን። ለምሳሌ ከሶስቱ ዝቅተኛው ነው የምንጠቀመው። ቴክኒካል እንኳን ልሆን አልፈልግም። ሰውየው 20,000 ቢያደረግ ሴትየዋ 10,000 ብታደረግ ለልጁ የወጣው 4,000 ከሆነ 4,000 ክሬዲት እናገኛለን። ፐርሰንቴጅ ነው እንጂ ዩዥዋሊ ወደ 20% ገለማ ክሬዲት እናገኛለን። አሁን ሊቀይረው ነኝ። ሰውየው 40,000 ይሰራል። ሴትየዋ 10,000 ቤት ነው ያለችው። ዴይኬር ወስደን 4,000 10,000 ብናገኝ የምናገኘው ክሬዲት ዜሮ ነው። ቢኮዝ ዝቅተኛ ስለምናይ ነው። በድሮ ጊዜ በ80ዎቹ ትንሽ ልዩ ነበረ። በኋላ ግን እየተራቀቁ በመጡበት ጊዜ ሴትዮዋ ማትሰራ ከሆነ እንዴት ነው ዴይኬር የሚሄደው ተብሎ ነው ህጉ የተቀየረው። ስለዚህ ሁለቱ አካል የቤቱ አካል የሚሰሩ ከሆኑ ለክሬዲት ያወጣ ነው፣ ለቻይልድ ኬር ያወጣ ነው ክሬዲት እናገኝበታለን። አንደኛው ብቻ የሚሰራ ከሆነ ክሬዲት የለውም። ክሬዲት ለማግኘት ግን እነዚያ ሶስት ነገር ያልኳችሁ ስም፣ አድራሻ ፊዚካል አድራሻ እና ሶሻል ሴኩሪቲ። ድርጅት ከሆነ ግን የፌዴራል አይዲ ናምበር እንለዋለን። እዚህ ጆርጂያ 58 ወይም 0120 እያለ ይጀምራል። አሁን እንኳን ትንሽ ድብርቅርቅ ወጥቷል። ስለዚህ ቁጥር ካለውና አማውንቱ አድራሻውና ስም ካለው ክሬዲት ለማግኘት እንችላለን። ና አሁን ወደ ወንድሜ ጥያቄ ልምጣና ዘመድ ናቸው ሶሻል ሴኩሪቲ ያላቸውም ልንቀን ሰው እንችላለን ነው ቢካዝ ያቺ ሶሻል ሴኩሪቲ የምትል ሀቅ የለችም። እዚያ ስለሌለች ክሬዲቱ አይሰራም። ሌላው ደግሞ ብዙዎቹ ይፈራሉ። እንደዚህ ኢንካም ከታየ ታክስ ከፍልበታለሁ ምናምን። በጣም የሚገርማችሁ ነገር በዴኬር ሰርተው ኢንካም ታክስ ሞልተው ብዙ ገንዘብ ወጪም የላቸው። እንዲያውም ዝቅተኛ በመሆናቸው የሚያገኙት ክሬዲትም ስላለ አንዳንድ የሚከፈለው ገንዘብ በጣም ዝቅተኛ ነው። ስለዚህ ይህ ነገር ሪሊ ከአካውንታንታችሁ ጋር ብትወያዩ ሶሉሽኑም ለማወቅ ይቻላል። እንግዲህ ሶስት አይነት ንግግር ነው የተናገርኩት አሁን። አንደኛ ስም፣ አድራሻና ሶሻል ሴኩሪቲ ቴክ ኬር የምታደርገው ዘመድ ወይም ደግሞ ግለሰብ ካላት ነው። ሁለተኛ ክሬዲቱ የሚሰራ ሁለቱ የቤት አካል ሁለቱ ሲሰሩ ነው እንጂ አንደኛው ብቻ ሲሰራ አያገኝም። እንግዲህ የመለስኩልህ ይመስለኛል። ያልገባህ ነገር ካለ ሌላም ጥያቄ ካለ በቲኪ አካውንቲንግ ኤንድ ታክስ ሰርቪስስ 4043151510 ደውልና የበለጠ ልንገልጽልህ እንችላለን። ግን አይ ቲንክ የገለጽኋት መሰለኝ።
በጣም አመሰግናለሁ።
በጣም እንደና ሆነሊ። እሺ እንግዲህ ወደ እንትኑ ሊሄድና ወደ መሰረተ ሐሳቡ ሊሄድና ከሚያስፈልጉን ስኬጁል ሲ ማለት በግላቸው ተቀጥረው ለሚሰሩ ሰዎች ብዙ ዲዳክሽኖች አሉ ለተነተናቸው ወዳለው ግን ለሁሉም የሚያስፈልጉን አይደሉም ካሉት ግን አልባት አድቨርታይዝመንት አለው አዎ በሬዲዮ አድቨርታይዝ ምናረክ ከሆነ በመጽሔት አድቨርታይዝ ምናረክ ከሆነ ቢዝነስ ካርድ አትመለሰው ምንሰጥ ከሆነ ፍላየር አርገን ምንሰጥ ከሆነ እንደ አድቨርታይዝመንት ይታሰባል ኢንተርኔትም ላይ ዌብ ፔጅ ካለን እሱም እንደ አድቨርታይዝመንት ነው የሚታሰበው ሌላው ለመኪናችን የምንንቀሳቀሰው ማለት ከስራ ወደ ቤት በተለይ ኮንስትራክሽን ላይ ያሉ ሰዎች በተለይ ጠረጋ ላይ ያሉ ሰዎች ከቤት ወደ ቤት ስለሚሄዱ ይሄን ማይሌጅ ያስፈልጋል ማይሌጁ በሁለት ይከፈላል አንደኛ 100% መኪናዋ ለስራ የምትውል ከሆነ 100% ይሆናል ሌላው ግን ለቤት ምናውላት ከሆነ ምን ያህል ለስራ እንደምናውል ምን ያህል ደሞ ለግል እንደምናውል ለምሳሌ አንዳንዶቻችን እንደኔ ያሉት ለምሳሌ 50% ለስራ 50% ለፕሌዠር ሊሆን ይችላል 60% ለስራ 40% ሊሆን ይችላል ይሄ ከምታረጉት ኤስቲሜት ጋር የተያያዘ ነው ከስራችሁ ግምቱን ደሞ ራሳችሁ ነው የምታውቁት እንጂ አካውንታንቱ ሊያውቀው አይችልም ስለዚህ መኪናዋ በሳምንት ውስጥ ምን ያህል ማይል ትነዳለች ምን ያህል ማይል ለስራ ነው ምን ያህል ማይል ደሞ ለግል ነው ተብሎ መኪናዋ የግልም ብትሆን እንደ ቢዝነስ ኤክስፔንስ ተብላ ትታሰባለች ስለዚህ የምናረገው ማይሌጅ ኤስቲሜት ማድረግ ይኖርብናል ለስራ ምን ያህል ለፕሌዠር ምን ያህል ለፕሌዠር ምን ነው ለምሳሌ ሬስቶራንት ልንበላ ብንሄድ ሾፒንግ ብንሄድ ወይም ደግሞ ትራቭል ብናረግ ወደ ማውንቴንስ ብንሄድ ወደ ቢች ብንሄድ ምናምን እሱ ለግል ነው የሚባለው ይገባል ሌላው አንዳንድ ስራዎች ኮሚሽን የሚያስከፍሉ ነገሮች አሉ ለምሳሌ ሪያል ስቴት ላይ ያሉ ጠቋሚ ለሆኑ ሰዎች ይሰጣሉ ትንሽ ገንዘብ 500 ቢሆን 50 ብርም ቢሆን እሱም እንደ ኮሚሽንና ፊስ እናስበዋለን እንዲሁም የምናሰራቸው ሰዎች ካሉ ለስራችን ማለት ነው እሱም አንድ ወጪ ነው ሌላም አንዳንዴ ኢንሹራንስ ለቢዝነሳችን ኢንሹራንስ ምንገባ ለቢዝነስ ነው ምለው ያለው አሁን ለቢዝነስ ኢንሹራንስ ምንሆን ከሆነ የተበደርነው ገንዘብም ካለ ወለድ ለምሳሌ የተበደርነው ገንዘብ የሚባለው መኪናዋን በክሬዲት ብንገዛት በየአመቱ በየወር የምንከፍለው ሁለት ቅርንጫፍ አለው አንደኛው ወለዱ ነው ሁለተኛው ደግሞ ፕሪንሲፓሉ ነው ስለዚህ ፕሪንሲፓሉ የእኛ ንብረት ስለሆነች እንደ ወጪ አይታስብም ዲፕሪሺየት ነው የምናደርጋት ሞርጌጅ ማለት ኢንትረስቱ ለዚያ ሎን ላወጣ ነው ደግሞ ዲዳክቲብል ነው ከቢዝነሳችን ማለት ነው እንዲሁም አንዳንዴ ለአካውንታንት የምናወጣው ወጪ ለምሳሌ ሴልስ ታክስ ማዘጋጀት ካለብን በየወሩ ነው የሚዘጋጀው አንዳንዱ የኮርተሩ ነው የሚዘጋጀው የሴልስ ታክስ ወጪውና አንዳንድ ፋይናንሻል እንትን የሚያዘጋጁልን ከሆነ እሱም ዲዳክቲብል ነው ለህግ የምናወጣው ለጠበቃ የምናወጣው ወይም ደግሞ አንዳንድ ነገሮች የምናደርገው ተቀናሽ ነው የተከራየነው ኦፊስ ካለ ደግሞ ሬንቱም ነው ስለዚህ በጠቅላላው ምንድን ነው የምላችሁ ያለው የሚወስነው ምን አይነት ለቢዝነሱ እንደምትጠቀም ባለቤቱ ነው የሚያውቃት ይሄ ወጪ አለ ይሄ ወጪ አለ ብሎ ሰው አይነግርም ለቢዝነሱ የምናወጣው ነገር 5 ሳንቲም እንኳን ለወረቀት ብናወጣ ወጪ ትታሰባለች እያልኳችሁ ነው ስለዚህ ሁልጊዜ እንደዚህ ሰልፍ ኢምፕሎይድ ሆናችሁ ታክስ በምታዘጋጁበት ጊዜ ወጪዎቻችሁን ማወቅ ይኖርባችኋል አንዳንዴ ወጪዎቹን ለማወቅ ካልቻላችሁ አካውንታንታችሁ የኤክስፐንስስ ወጪ ዝርዝር አለን ሁሉም ላይ ያገለግላችሁ ይችላል ስለዚህ እናንተ የሚጠቅሳቸውን ብቻ ትሞላላችሁ ማለት ነው እና ምን ለማለት ነው ሁልጊዜ እንደዚህ አይነት ነገር በምናደርግበት ጊዜ አንዳንዴ በቀጥታ ቁጥሩ ለማወቅ አንችልም ግን ምንድነው ጥሩ የሆነ ግምት ለማድረግ እንችላለን ለምሳሌ ብዙዎቻችን ለምሳሌ የቴሌፎን ወጪያችን 49.95 ከሆነ 50 ብር ማለት ነው 50 ብር በወር እናወጣለን ማለት ነው $87 ከሆነ ደግሞ 87 ማባዛት እኮ ነው ስለዚህ ሁልጊዜ ጽሑፍ ላይ ግን ማስቀመጥ እንዳለብን ነው እሱ ላይ ነው እኔ የማደርገው ያለው ምንድነው ስራችን ስለሆነ በትርፍ ሰዓታችንም ቢሆን እነዚህን ነገሮች መመዝገብ እንዳለብን ነው። የማይጽፍ ሰው ገቢና ወጪ እኮ አያየውም። ብዙውን ጊዜ አንዳንድ ቢዝነሶች የሚከስሩት ኤቭሪቲንግ ወደ ኪሳቸው አስገብተው ማታ የፈለጉትን ያደርጋሉ። ቢዝነሱም ሲሄድ ናው 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 ይሄ ቢዝነስ ነው መከበር ይኖርበታል። የቢዝነሱ ገንዘብ ዝም ብለን ምናጠፋው ከሆነ ነገር ሞሌላ ልንበደር ነው ማለት ነው። ስለዚህ ሁልጊዜ ራሳችንን ኦቨርፔይ ማድረግ የለብንም። ኦቨርፔይ ማለት ምን ማለት ነው? የሰራውንም በሙሉ ብናጠፋው ቢዝነሱ ሊሰራ አይችልም። ስለዚህ ሁልጊዜ ተመጣጣኝ የሆነ ህይወት እንዲኖረን ያስፈልጋል። ተመጣጣኝ የሚባለው ምንድን ነው? በ20ሺ የምንኖር ከሆነ 20ሺ ብቻ ነው ከቢዝነስ ለመውሰድ የምንችለው። ስለዚህ ቢዝነሱ ማቆርቆዝ የለብንም። ይሄ የምናውቀው ግን ስንጽፍ ብቻ ነው። ስንጽፍ ብቻ ነው። እሺ፣ እንደገና ተመልሼ እስክመጣ ሌላ ሙዚቃ ሲላሰማና ከዚያ ወደ ሌላ ፕሮግራም እንሄዳለን። አድማጭ ቀጥሉ፣ ጥያቄ አለ መሰለኝ። አድማጭ ቀጥሉ ይቀጥሉ። ይሰማኛል? ይቀጥሉ። መልሰው ይደውሉ። የተቋረጠ መስለኛል ስልኩ። መልሰው ይደውልልን አለን። ትንሽ ደቂቃ አለን፣ መልስ እንሰጠዋለን። እሺ፣ እንግዲህ እዚህ ጋር ልጨምር የምፈልገው ሁልጊዜ ግሮስ ኢንካማችን ምን ያህል ነው የሚል ጥያቄ ይበዛል። ስኬጁል ሲ የሚጠቀም ሰው ስኬጁል ሲ የሚጠቀም ሰው ግሮስ ኢንካሙ ከወጪ ቀሪው ነው። እንደገና ደግመዋለሁ፣ ብዙዎቻችን ስተታለን። አንድ ግለሰብ 50,000 በዓመት ቢያደርግ ወጪዎቹ 30,000 ከሆኑ ግሮስ ኢንካሙ 20,000 ነው። ብዙዎቻችን ግን ራሳችንን ጥሩ ለማስመሰል 50,000 እንዳደረግን ነው ነው ከወጪ ቀሪው ወደ 1040 በሚተላለፍበት ጊዜ እሱ ነው ኢንካማችን የሚባለው። ስለዚህ ለነዳጅ ያወጣነው የኛ ገቢ አይደለም። ለኢንሹራንስ ያወጣነው የኛ ገቢ አይደለም። ለሪፔርስ ኤንድ ሜንተናንስ ያወጣነው የኛ ገቢ አይደለም። ለጠበቃ ያወጣነው የኛ ገቢ አይደለም። ስለዚህ እነዚህ ወጪዎች በሚቀንስበት ጊዜ ከወጪ ቀሪ የሆነው ብቻ ነው ኢንካማችን የምንለው። ብዙዎቻችን እንሳሳትና ግሮስ ኢንካሙ ላይ ያለውን ቁጥር ሄደን እንጠይቃለን። አንዳንድ ግለሰቦች ግሮስ ኢንካማቸው 10 ሺህ ሆኖ ቤት ለመግዛት ይሄድም እኮ አሉ። አንዳንድ ግለሰቦች ኢንካማቸው ወደ 500 ሺህ ነው፣ ከወጪ ቀሪ ያለው ግን 7 ሺህ ብቻ ነው። መርሴዲስ ቤንዝ 430 ኢ ለመግዛት እኮ ይሄዳሉ። 70 ሺህ ነው መኪናው የምታወጣው። ምክንያቱም የሚታያቸው ግሮስ ኢንካም የሚባለው ይሄ ከላይ ያለው ቁጥር በመሆኑ ነው። ስለዚህ ለአንድ ግለሰብ ግሮስ ኢንካሙ የሚባለው በተለይ ሰልፍ ኢምፕሎይድ ከሆነ ከወጪ ቀሪ ነው። ኢንካም የሚባለው ኢንካም ታክስ የምንከፍልበት ገንዘብ ብቻ ነው። እኛ አሁን ለምሳሌ ቅድም የሰጠዋችሁ ማለት የ50 ሺህ ብር ገቢ ካለው ለ50 ሺህ ብር ኢንካም ታክስ ከፍሎ አያውቅም። የሚከፍለው ለኔቱ ነው። ስለዚህ ኔቱ ስለሆነ እሱ ነው ትራንስፈር የሚሆነው። በሚቀጥለው ሳምንት ይሄኛውን መደምደም ያደርግና ስኬጁል ደግሞ ምን እንደሆነ ምን እንደሚያስፈልግ ተነጋግሬ ከዚህ በኋላ ወደ ስኬጁል እንመለሳለን። ለዛሬ ያለኝ ፕሮግራም እዚህ ይበቃል። አድማሶች እየመጡ ናቸው። የሚቀጥለው ፕሮግራም አድማሶች ናቸው። እንግዲህ እኔ እዚህ ጋር ልለያችሁና ደህና ሁኑልኝ። በሚመጣው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ክለለ ሳህሉ ነኝ። ደህና ሁኑልኝ። መልካም በዓል ይሁን። I'm sorry.